Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ጤና ይስጥልኝ፣ እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የዕለተ ሐሙስ መጋቢት 16 2013 ዓ.ም የጋቢና ቪኦኤ መሰናዶ ጀምሯል። ለምሽቱ ከያዝንላችሁ ውስጥ ጥቂቶቹን እናስተዋውቃችሁ። ልጅነቴ ወይም የነገ ተስፋ ህጻናት ለአዲስ አበባ የተሰኘ የቀዳማዊ የልጅነት መርሃ ግብር ተጀመረ።
ህጻናት አሁን ለምሳሌ ኮንዶሚኒየም ቤት ውስጥ ህንፃ ውስጥ ይወድቃሉ ተብሎ የተዘጋባቸው የሚሆኑበት በዚህ ጊዜ በቂ ፀሐይ ብርሃን እንኳን ማያገኙበት ሁኔታ ነው ያለው። በዚህ ምክንያት ብዙዎቹ ህጻናት በሶስት ዓመታቸው አፋቸውን የሚመለከቱበት ሁኔታ ነው አሁን እንግዲህ እየታያል።
የሰማችሁት የመርሃ ግብሩ አስተባባሪ ዶክተር ታቦር ገብረ መድህንን ነው። በምሽቱ በአዲስ አበባ ለሚገኙ እድሜያቸው ከአንድ ዓመት እስከ ስምንት ዓመት ለሚሆናቸው ህጻናት እየተዘጋጀ ስላለው የህጻናት መጽሐፍት ማዕከልን በተመለከተ ከአሜሪካ ድምጽ ጋር ቆይታ አድርገዋል። በሌላ በኩል የተባበሩት መንግስታት የምግብና እርሻ ድርጅት ከዓለም አቀፍ የምግብ ፕሮግራም ጋር በመሆን ባወጡት ሪፖርት በዓለም ዙሪያ በረሃብ ከተጠቁ 174 ሚሊዮን በላይ የሚሆኑ ህዝቦች ውስጥ አብዛኞቹ ዓለም አቀፍ አስቸኳይ እርዳታ ሳያገኙ ሊሞቱ እንደሚችሉ አስጠንቅቋል። ይህንንም እንመለከተዋለን። ሌሎች ዘገባዎችም ይኖሩናል። አብራችሁን እንድታመሹ የምንጋብዛችሁ አስተናጋጃችሁ እኔ ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር በመሆን ነው። ምርጫችሁ ስላደረጋችሁን እጅግ እናመሰግናለን። አሁን ከዓለም ዙሪያ የተሰባሰቡ ዜናዎችን ሀብታሙ ስዩም በአጭሩ ያስደምጠናል።
አመሰግናለሁ ኤደን። የኢትዮጵያ ሰብአዊ መብት ኮሚሽንና የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽን በኢትዮጵያ ትግራይ ክልል ከተካሄዱት ግጭቶች በተያያዘ ተፈጽመዋል የተባሉትን የሰብአዊ መብት ጥሰቶችና በደሎች በጋራ ለመመርመር መስማማታቸውን አስታወቁ። ሁለቱ ወገኖች ይህን ያስታወቁት ዛሬ ባወጡት የጋራ መግለጫ ሲሆን ምርመራው የሚካሄደው የድርጊቶቹ ሰለባዎች ፍትህ ያገኙ ዘንድ ተጠያቂዎቹን የማጣራቱ ሂደት እጅግ አስፈላጊ በመሆኑ ነው ብለዋል። ሁለቱ ወገኖች በትግራይ ክልል ግጭቶቹ ጥቅምት 24 ከተቀሰቀሱበት ጊዜ ጀምረው የሰብአዊ መብት ይዞታዎችን በቅርበት ሲከታተሉ እንደነበር አስታውቀዋል። ከባድ የሰብአዊ መብት ጥሰቶችና በደሎች መፈጸማቸውንና ግጭቱ በሰላማዊ ሰዎች ላይ ስላስከተለው ጉዳት የሚገልጹ ሪፖርቶች አሳስበውናል ሲሉም አክለዋል። ስዊዝ ካናል ላይ ድንገት በመቆም የባህር መተላለፊያ ወሽመጥን የዘጋው ግዙፍ የዕቃ መጫኛ መርከብ አሁንም አልተንቀሳቀሰም። 400 ሜትር ዝማኔ ያለው ይህ መርከብ መንገድ ዘግቶ በመቆሙ ጃፓናዊ ባለቤቱ ይቅርታ ጠይቀዋል። የመርከቡ ስራ አስኪያጅ ድርጅት መርከቡ ከቀይ ባህር ወደ ስዊዝ ካናል እየገባ ሳለ ከባድ ማዕበል እንዳናወጠውና የኤሌክትሪክ ኃይል እንደጠፋበት አስታውቀዋል። 20,000 የዕቃ መጫኛ ኮንቴነሮችን የተሸከመው መርከብ ጎታች ጀልባዎች ለማንቀሳቀስ ያደረጉት ሙከራ አልተሳካም። ቀይ ባህርን ከሜዲተራኒያን ባህር የሚያገናኘው የስዊዝ ካናል የባህር ወሽመጥ ከዓለም አጠቃላይ ንግድ 12 ከመቶ ያልፍበታል። ትናንት ማታ ወደ 50 የሚሆኑ መርከቦች ተኮልኩለው ሲጠባበቁ እንደነበረ ታውቀዋል። በመላው ሚኒያማር ጎዳናዎች ትናንት ረጭ ብለው የዋሉና ያደሩ ቢሆንም ዛሬ የተቃውሞ ሰልፍ ተጠናክረው ቀጥለዋል። ወታደሮች ተቃዋሚ ሰልፈኞችን በተለያዩ የሀገሪቱ አካባቢዎች ኃይል ተጠቅመው የበተኑ ሲሆን በሀገሪቱ ዙሪያ ሻማ ማብራት ዝግጅት ያደረጉትንም እንደበተኗቸው ተገልጿል። ቢያንስ አንድ ሰው መገደሉን የሚገልጽ ዘገባም ወጥቷል። ለፖለቲካ እስረኞች ተሟጋች የተባለ የመብት ድርጅት እንዳለው በወታደራዊ አገዛዙ ላይ ተቃውሞ ከተጀመረ ወዲህ ቢያንስ 286 ሰዎች ተገድለዋል፣ ከ2900 በላይ ደግሞ ታስረዋል። የተባበሩት መንግስታት ድርጅት ቃል አቀባይ ፋራን ሀቅ በዚህ ሳምንት መጨረሻ በሚውለው የሚኒያማር የጦር ኃይሎች ቀን ዋዜማ የጦር ሰራዊቱ ኃይልን መጠቀም ላይ በእጅጉ እንዲቆጠብ ተማጽኖ አቅርበዋል።
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። ጋቢና ቬ መሰናዶ መደመጡን ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። ለዕለቱ አብይ አድርገን ወደ ያዝነው ርዕስ እንሻገር። لج በልጅነቴ ወይም የነገ ተስፋ ህፃናት ለአዲስ አበባ በአዲስ አበባ ከተማ አስተዳደር የህፃናት ቀዳማዊ ልጅነት መርሃ ግብር የተሰኘና በአዲስ አበባ 10ም ክፍለ ከተማዎች ላይ የመጽሐፍት ማዕከልና የህፃናት ማቆያዎችን የማቋቋም መርሃ ግብር የጀመረ ሲሆን የመርሃ ግብሩ አስተባባሪ ዶክተር ታቦር ገብረመድህን ከአሜሪካ ድምጽ ጋር ቆይታ አድርገው ነበር። ቆይታችን ዶክተር ታቦር ስለ መርሃ ግብሩ አላማዎች ከሚያብራሩበት ይጀምራል።
የነገ ተስፋ ህፃናት ለአዲስ አበባ የአዲስ አበባ ከተማ አስተዳደር ቀዳማዊ ልጅነት እንክብካቤ ፕሮጀክት ወይም ፕሮግራም በዋነኛነት አላማ አድርጎ የሚሰራው ህፃናት ተገቢና የተሟላ የቀዳማዊ ልጅነት እንክብካቤ ድጋፍ ወይም ደግሞ በእንግሊዝኛው ኤርሊ ቻይልድሁድ ዴቨሎፕመንት ፕሮግራም ነው። ስለዚህ ይህንን በተሟላ መንገድ ሁለንተናዊ የሆነ እንክብካቤ አግኝተው እንዲያድጉ የሚያደርግ ነው። ስለዚህ አላማው በአጠቃላይ ሁለት ነው። አንዱ በዚህ እድሜ ክልል ላይ ያሉትን ልጆች ለመድረስ በወላጆች ላይ የሚሰራ በአሳዳጊዎች ላይ የሚሰራ ሰፊ ስራ ይኖራል። እነሱን የማሰልጠን የማብቃት ግንዛቤ እንዲያገኙ የማድረግ በዚህ መንገድ ህጻናት ጤናማ ሆነው ተወልደው ጤናማ ሆነው እንዲያድጉ ማድረግ ነው እና ሁለተኛው አላማ ህጻናቱን ለመደበኛ ትምህርት በብቃት ማዘጋጀት ነው። ይህንን አንድ ላይ አድርገን የምንሰራበትና ጤናማ ሆነው እንዲያድጉ በርካታ ፕሮግራሞችን ቀርሰን የምንሰራበት ፕሮጀክት ነው የሚሆነው።
እንግዲህ በተለያዩ ክፍለ ከተሞች ቤተሰቡ የሚሳተፍበትና መጽሐፍት እንዲያዋጣም ጠይቃቸዋል። እስቲ ስለሱ ሂደት ምን ይመስላል?
እኛ የህጻናት መጽሐፍት ማዕከል ነው የምንለው፣ ሴንተር ነው። ቡክ ላይብረሪ ካል ላይብረሪ ያው ማንበቢያ ቦታም ጭምር ነው። ይህኛ ግን ቡክ ሴንተር ነው፣ ማዕከል ነው። አንድ ማዕከል ይኖራል። በዚህ ማዕከል በተለያዩ ቋንቋዎች የተዘጋጁ በአማርኛ፣ በኦሮምኛ፣ በማንኛውም ቋንቋ የተዘጋጁ በእንግሊዝኛ ተረቶችን፣ ታሪኮችን የሚያወሱና እስከ 8 ዓመት እድሜ ላላቸው ህጻናት የተዘጋጁ መጽሐፍትን ዝግጁ የምናደርግበት ቦታ ነው። በ10ም ክፍለ ከተማ እነዚህ የመጽሐፍት ማዕከላት ይኖራሉ። አሁን በዚህ ፕሮግራም ውስጥ አንዱ የምንሰራው ነገር እንግዲህ ህጻናት ላይ እንሰራለን ስንል ህጻናትን የምናገኘው አንድም በየቤታቸው ነው። ዴይኬሮች እናቋቋማለን በዴይኬር ውስጥ ወይም ደግሞ በህጻናት እንክብካቤ ማዕከላት፣ የእለት እንክብካቤ ማዕከላት ውስጥ እናገኛቸዋለን። በትምህርት ቤት እናገኛቸዋለን። ስለዚህ ልጆቹ ያሉት ስለዚህ በእነዚህ ማዕከላት እየተንቀሳቀሱ የህጻናቱን ደህንነት የሚያዩ ለወላጅ ምክር ስልጠና የሚሰጡ የማህበራዊ ጉዳይ ሰራተኞች ወይም ሶሻል ወርከሮች ይኖሩናል። አሁን 500 አሉ በከተማ ደረጃ። ይህ ቁጥር እያሳደግን እንሄዳለን በሂደት። እነዚህ የመንግስት ሰራተኞች ናቸው። ሰራተኛና ማህበራዊ ጉዳይ ቢሮ የሚሰማ ነው። በሌላ በኩል የቤተሰብ ጤና ኤክስቴንሽን ሰራተኞች አሉ፣ በጤና ጥበቃ በጤና ቢሮ አማካኝነት የሚሰማሩ። እነዚህም ቤት ለቤት ሄደው ምክር በሚሰጡበት ጊዜ እነዚህም መጽሐፍት ከዚህ ከመጽሐፍ ማዕከል ይዋሳል። ህጻናት ባሉበት ቤቶች እየሄዱ ታሪኩን ያነቡላቸዋል። ቤት በወር አንድ ጊዜ፣ ሁለት ጊዜ፣ ሶስት ጊዜ ሊሄዱ ይችላሉ። ፕሮግራም አላቸው። ወላጆችም ከዚህ ሴንተር እየመጡ ወይም ከዚህ ማዕከል እየመጡ መጽሐፍቶቹን መዋስ ይችላሉ። በእያንዳንዱ ክፍለ ከተማ ነው አሁን የምንጀምረው። ከዛ በኋላ በእያንዳንዱ ክፍለ ከተማ ጀምረን ውጤታማነቱን ካየን ወደ ታች እናወርደዋለን። በሂደት በእያንዳንዱ ወረዳም እንደዚሁ የህጻናት መጽሐፍት ማዕከላት ይኖራሉ። እንግዲህ ይሄን ሀሳብ ከጀመርን በኋላ ሰፋ ቢልና ከፍ ያሉ ወጣቶችም የሚያነቡበት ወደ ቤተ መጽሐፍት እያደገ ብሄድ ጥሩ ነው የሚል ሀሳብ የሚያቀርቡ ሰዎች አሉ። ይሄ ጥሩ ሀሳብ ነው። ይህንን ካሳካም በኋላ ያንን በሂደት እያየን የምንሄድ ይሆናል። ስለዚህ ይሄን ለማድረግ እኛ እንደ እርሾ አሁን በቅርቡ 11,000 መጽሐፍት የህጻናት መጽሐፍትን በልዩ ልዩ ቋንቋ የተዘጋጁ ዛለን አዘናል። ኦልሬዲ ወይ ነገ ከደረሰልን በ10ም ክፍለ ከተማ እናሰራጨዋለን።
እንግዲህ ከበጎ ፈቃደኞች እና እንዳሉኝ ከየቤታቸው መጽሐፍ ያላቸው ሰዎችም እንዲለግሱ ጥሪ ተደርጓል እና እነዚህ ሰዎች በምን አይነት መልኩ ነው የት ቦታ ነው መለገስ የሚችሉት?
እዚህ የህጻናት መጽሐፍት ያሏቸው አሁን ብሎ የተቀመጠ ቤት ሊኖር ይችላል። እነዚህ ሰዎች እነዚህ መጽሐፍት ከሰጡን የመጽሐፉን አይነትና ብዛት እያሰፋ ይሄዳል። ስለዚህ በየጊዜው በየእለቱ እነዚህ ሰዎች እንዳመቻቸው እንደ ሴቶችና ህጻናት ጉዳይ ቢሮ ማስረከብ ይችላሉ። እነዚህ መጽሐፍቶች አዲስ አበባ 5 ኪሎ አለ የአዲስ አበባ ሴቶችና ህጻናት ጉዳይ ቢሮ። እዛ ቢያስረክቡ ቢሮ ደግሞ ለየክፍለ ከተሞቹ እንዳስፈላጊነቱ ያሰራጫል ማለት ነው። ሴር በሆነ መንገድ ወይም ደግሞ ተመጣጣኝ በሆነ መንገድ ያገኘውን መጽሐፍ እኩል ያሰራጫል። አይ ከተማ ላይ መምጣት ይቸግረናል ካሉ ደግሞ በየክፍለ ከተማው ሴቶችና ህጻናት ጉዳይ ጽህፈት ቤቶች፣ ሰራተኛና ማህበራዊ ጉዳይ ጽህፈት ቤቶች፣ የትምህርት ቢሮ፣ የትምህርት ጽህፈት ቤቶች ከነዚህ ለአንዱ ማስረከብ ይችላሉ። ሁሉም ክፍለ ከተማ አንዳንድ ማዕከል ይኖረዋል። ስለዚህ ይሄ ማዕከል በክፍለ ከተማ ላይ ነው የሚኖረው። ስለዚህ ለምሳሌ የየካ ክፍለ ከተማ የህጻናት መጽሐፍት ማዕከል የካ ክፍለ ከተማ የህጻናት የቀን እንክብካቤ ማዕከል ላይ ያገኛሉ ማለት ነው።
ከዛ በተረፈ መጽሐፎቹ የእድሜ ገደብ እና እንዲሁም የሚሸፍኑት ርዕስስ ላይ ገደብ አለው? ምን አይነት መጽሐፎች ናቸው እንዲሰባሰቡ የምትፈልጉት?
የተሰባሰቡት መጽሐፍ ለህጻናት ተብሎ የተጻፉ ልጆች ታሪኮች፣ ተረቶች፣ ምሳሌ የኛን ሀገር ሆነ ሌሎች በፈጠራ ስራ ውስጥ ስማቸው የታወቀ ግን ደግሞ እነዚህ ቀለል ብለው ለህጻናት በሚሆን መንገድ እየተዘጋጁ ልጆች የሚረዷቸው በተረት መልክ የተጻፉ መጽሐፍትና በጎነትን፣ ጥንካሬን፣ ታታሪነትን፣ ስነ ምግባርን፣ ማንነትን፣ ሀገርን ሁኔታ የሚገልጹ መሆን አለባቸው። አሁን አንዳንዶቹ ይሄ መለማመጃ ፊደል መጻፊያ፣ ሂሳብ መስሪያ እንደዚህ እንደ ማንዋል የመሳሰሉትን ሊሰጡን የሞከረዋሉ። እነዚህ ሚቱን አይደለም የምንፈልገው፣ የታሪክ መጽሐፍትን የተረት መጽሐፍትን ነው የምንፈልገው። ምክንያቱም እነዚህ መጽሐፍቶች ተነበው የሚመለሱ ናቸው። ተጽፈውባቸው የሚመለሱ ሂሳብ ተሰርቶባቸው የሚመለሱ ማንዋሎች አይደለም። ማንዋል ለአንድ ሰው ብቻ ነው የሚሰራው። እነዚህ ግን በዶር ስለሆነ መጽሐፍቶቹ አርጅተው እስከሚወድቁ ድረስ አገልግሎት ይሰጣሉ።
እሺ፣ ዶክተር ታቦር በጣም አመሰግናለሁ። መጨመር የሚፈልጉት ነገር ካለ?
እንግዲህ ይሄ ፕሮግራም በጣም ሰፊ ነው። የመጽሐፍ ድርጅቱ አንድ ተግባር ነው። በጣም ትልቅ ለውጥ ያመጣል ብለን ነው የምናስበው። ግን ከተያዝናቸው ፕሮግራሞች አንጻር አንድ አነስተኛ ስራ ነው። ይሄን በሂደት እያሰፋ እንሄዳለን። ህብረተሰቡ ደግሞ በእጁ ያለው መጽሐፍ ወደ እነዚህ ማዕከላት በመውሰድ የመጽሐፍ ክምችታችን ሰፋ እንዲል፣ አማራጭም እንዲኖረን እንዲያደርግ በዚህ አጋጣሚ ጥሪ አስተላልፋለሁ። ከዚህ ሌላ በሂደት የተለያዩ የህጻናት እንክብካቤ ማዕከላትን የማቋቋም ህጻናት አሁን ለምሳሌ ኮንዶሚኒየም ቤት ውስጥ ህንፃ ውስጥ ይወድቃሉ ተብሎ እየተዘጋባቸው የሚውሉበት በዚህ ጊዜ በቂ ፀሐይ ብርሃን እንኳን ማያገኙበት ህብረተሰብ ጎራ መስተጋብር እንዳይኖሩ የሚደረግበት ሁኔታ ነው ያለው። በዚህ ምክንያት ብዙዎቹ ህጻናት በሶስት አመታቸው አፋቸውን የማይፈቱበት ሁኔታ ነው አሁን እንግዲህ እየታየ ያለው። ይህ ማለት ደግሞ በወደፊት ህይወታቸው በትምህርት አካባቢያቸው ላይ ከፍተኛ ተጽዕኖ ያሳድራል። አንድ ልጅ በሶስት አመቱ በሚገባ አፉን መፍታት መቻል አለበት። ስለዚህ ይህን ሁኔታ ለማስቀረት እና ህጻናት በቤት ውስጥ ያው ተቸግረው ነው የሚዘጉባቸው ለስራ ሲሄዱ፣ ስለዚህ አሁን እኛ አካባቢዎች በሌሎችም አካባቢዎች ቀን ስራ የሚሰሩ እናቶች ቤት ውስጥ ልጅ የሚይዝላቸው የሌላቸው እናቶች በህጻናት እንክብካቤ ማዕከላት ልጆቻቸውን እየተዉ እንዲሄዱ፣ ልጆች ደግሞ እዛ ተገቢ እንክብካቤ የሙያተኛ እንክብካቤ እያገኙ እንዲሄዱ የምናደርግበትን ስራ አንድ ብለን ሁለት ብለን እየጀመርን ነው። ይህንን እያሰፋን እየሄድን ለሁሉም ህጻናት እንዲህ አይነት ሁለቱን በሚቀጥሉት አምስት አመት ውስጥ አዲስ አበባ ውስጥ እናዳርሳለን ብለን ነው የምናስበው። ስለዚህ ቤት ውስጥ ተዘግቶበት የሚውል ህጻን እንዳይኖር መስራት አለብን ብለን ነው የምንሰራው። ከተማ ውስጥ የምናገኛቸውን የውጭ መጫወቻ እድሎች ሁሉ ውድ ላይ መንገዶችን እስከ መዝጋት ሄደን ልጆች የጨዋታ እድል እንዲያገኙ እንሰራለን። በዚህ ረገድ ተባባሪ አካላት በህጻናት ላይ የሚሰሩ ማህበራትና ህብረተሰቡ ከኛ ጋር ተባብሮ እንዲሰራ ነው በዚህ አጋጣሚ ጥሪ የሚያስተላልፈው። አንቺም ይህንን እድል ስለሰጠሽን እጅግ በጣም አመሰግናለሁ።
አመሰግናለሁ ዶክተር ታቦ። ጋቢና ቤ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። በትግራይ ክልል በአክሱም ከተማ የደረሰን የሰብአዊ መብት ጥሰት በተመለከተ የኢትዮጵያ ሰብአዊ መብት ኮሚሽን የመጀመሪያ ደረጃ ሪፖርት አውጥቷል። ሪፖርቱን በተመለከተ ዮናታን ዘብዲዮስ የኮሚሽኑን ባለስልጣናት አነጋግሮ ተከታዩን ዘገባ ልኳል።
በትግራይ ክልል አክሱም ከተማ የደረሰውን ከፍተኛ የሰብአዊ መብቶች ጥሰትና በሲቪል ሰዎች ላይ የተፈጸመውን ጥቃት አስመልክቶ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮ የመጀመሪያ ደረጃ ወይም ቀዳሚ ያለውን ሪፖርት ዛሬ አውጥቷል። ቪኦኤ ያነጋገራቸው የኮሚሽኑ የምርመራና የክትትል ከፍተኛ አማካሪ አቶ አስመላሽ ዮሐንስ የተፈጸመው ሰብአዊ ጥሰት ከፍተኛ ነው ብለዋል።
ከዚህ በፊት በመደበኛና መደበኛ ባልሆኑ መንገዶች አክሱም ላይ ከፍተኛ የሆነ የሰብአዊ መብት ጥሰት እንደተፈጸመ ለኮሚሽኑ ደርሶት ነበር። ነገር ግን በጊዜውና በወቅቱ እዛ ሄደን መስራት አልቻልንም። ምክንያቱ ግጭት እንበለው ጦርነት እንበለው ባለው ሁኔታ ፍቃድና ሌሎች ተያያዥ ጉዳዮች ስላላገኘን እዛው ሄደን መስራት አልቻልንም። የካቲት 20 ግን እልካል የኮሚሽኑ ሰራተኞች እና መርማሪዎች በአካል ሄደው የሚባለውን ሲደርስ የነበሩ ጥቆማዎችን ለማየት ሞክሯል። እና እዛ ሄደን ያገኘ ነው ከፍተኛ የሆነ የሰብአዊ መብት ጥሰት እንደተፈጠረ ነው። በተለያዩ ወቅቶች አንደኛው ከህዳር 9 እስከ ህዳር 16፣ ሌላኛው ደግሞ ከህዳር 19 እስከ 21፣ እስካሁን ደግሞ በሰዓት እላፊ ምክንያት እና በሌሎች የተለያዩ ምክንያቶች ሰዎች እየተገደሉ እንደሆነ፣ ንብረት እየወደመ እንደሆነ ሲደርሱ የነበሩ ጥቆማዎች እዛ ሄደን መረጃ በማሰባሰብ ሰዎች በማነጋገር የተጎጂ ቤተሰቦች በአካል በማግኘት ሰነዶች ከሚመለከታቸው አካላት ያካሉ ሆስፒታሎች፣ የቀበሌ ጊዜያዊ አስተዳደር ኃላፊዎች፣ ከእነዚህ ከተለያዩ አካላት ያገኘነው መረጃ እንደሚያመለክተው ከህዳር 9 ጀምሮ እስካሁን የተለያዩ ከፍተኛ የሆኑ ሰብአዊ መብት ጥሰቶች እየደረሱ እንደሆነ ነው ሪፖርት ላይ ለመግለጽ የሞከር ነው።
አሁንም ጥቃቱ እየተፈጸመ ነው ማለት ነው አቶ አስመላሽ?
አሁን በሰዓት እላፊ እና በተያያዥ ጉዳዮች ነው። እንደ ህዳር 19 እስከ 21 እንደተፈጸመው አይደለም። ሰው መግደል ምናምን መጀመሪያው እንደነበር አይደለም። ግን አልቆመም። በሰዓት እላፊ የአክሱም ዩኒቨርሲቲ ዘበኞች ወደ ስራ ተመለሱ ተብለው ወደ ስራ ከተመለሱ በኋላ አንዱ የተገደለ አለ። ሌሎች ደግሞ በከፍተኛ ሁኔታ የተደበደቡ ሰራተኞች እንዳሉ ነው። እና አሁንም የሚደርሰው ጉዳቱ እንዳልቆመ ነው የተገነዘብ ነው።
የእናንተ ሪፖርት ሀተታው ላይ ወይም የሰፊው ሪፖርት ላይ የሰዎች ፎቶ ተያይዟል። እና እነዚህ ሰዎች የተገደሉ ሰዎች ናቸው ፎቶቸው የተለጠፉት?
አዎ፣ እዛ ያለው የተገደሉ ናቸው። ግን ጠቅላላ የተገደለው ቁጥር አይደለም። እኛ የያዝነው መረጃ እዛ ሄደን ያሰባሰብነው ከተለያየ ምንጮች በመቶዎች የሚቆጠሩ ሰዎች እንደተገደሉ ነው። እና አሁን የመጀመሪያ ደረጃ ሪፖርት ነው፣ ፉል ሪፖርት አይደለም የኛው። እና እዛው እንደ ሳምፕል ነው እነሱ ያወጣ ናቸው እንጂ ሌሎችም አሉ። እጃችን ላይ ያሉ የሰው ምስል አለ፣ ተገድለዋል ተብለው የተሰጠን የስም ዝርዝር አለ፣ ሰነዶች አሉ። እና እነሱን ሙሉ በሙሉ አጣርተን ጠቅላላ ቁጥሩ ምን ያህል ሰው እንደሞተ፣ ምን ያህል ንብረት እንደወደመ ለወደፊት እንገልጻለን። እዛ ያሉት የተገደሉ ናቸው።
እነዚህን ጥቃቶችን የፈጸሙ ግድያዎችን የፈጸሙ አካላት እነማን ናቸው በእናንተ ምርመራ መሰረት?
ከህዳር 9 እስከ 16 ያለው በኢትዮጵያ መከላከያ ሰራዊት እና የኤርትራ ወታደሮች እንደተፈጸመ ነው ያገኘነው መረጃ የሚያመለክተው። ነገር ግን ከህዳር 19 እስከ 21 ያለው ወቅት ላይ ግን በኤርትራ ወታደሮች ከፍተኛ የሆነ የሰው ህይወት እንደጠፋ፣ ከፍተኛ የሆነ በሰዎች ላይ የአካል ጉዳት እንደደረሰ፣ ነዋሪዎችም እዛ ያገኘነው መረጃም የተለያዩ ሰነዶችም እንደዛ ነው የሚያሳየው። ከህዳር 21 በኋላ ያሉትን ደግሞ የተወሰኑት በመከላከያ ኃይሎች የተወሰኑት ደግሞ በኤርትራ ወታደሮች ነው። ስለዚህ ወቅቶቹን ለይተን ማየት ነው የመኮንን ምክንያቱ መረጃው ዝም ብለን በደፈናው የኤርትራ ወታደር ነው የኢትዮጵያ መከላከያ ሰራዊት ነው የፈጸመው ከምንል በየትኛው ወቅት በየትኛው ጊዜ ማን ፈጸመ በሚል ነው። ስለዚህ በተለይ የህዳር 19 እስከ 21 ያለው በኤርትራ ወታደሮች ከፍተኛ ቁጥር ያለው የሰው ህይወት እንደጠፋ ነው ያገኘነው መረጃ የሚያሳየው።
ሰብአዊ ድጋፍ በተመለከተ ሙሉ ሪፖርት ሲወጣ እንደሚያካትቱ ተናግረው ለተጎጂዎች ግን በቂ ድጋፍ ተደርጓል ማለት እንደማይቻልም ተናግሯል።
ባሏ የሚያጣች ሚስት አለች፣ ልጆቿ የሚያጣች እናት አለች። እነሱ ላይ እስካሁን ምንም የተደረገ ድጋፍም ክትትልም የለም። እርዳታ በተመለከተ ግን የተወሰነ አቅርቦት እንዳለ አይተናል፣ ግን በቂ እንዳልሆነ ነው የተገነዘብ ነው።
አክሱም ከተማ ላይ የተመለከታችሁት ነገር ወይም የሪፖርታችሁ ውጤት ምንድን ነው የሚያመላክተው? ምንድን ነው ከዚህ በኋላ መደረግ አለበት?
እኛ እንደ ምክረ ሀሳብ ብለን የሚያስቀመጥነው ሪፖርቱ ላይም ይህ የሚደርሰው ጥቃት ምንም እንኳን እንደ ህዳር 19 20 እና 21 እንደተፈጸመው ብዛት ባይኖረውም አሁንም አልፎ እዛም እዚህም የሚፈጸሙ ጥቃቶች እንዳሉ ነው። ነዋሪም እንደዛ ነው የሚገልጽልን። ሰዎች ይደበደባሉ፣ ይገደላሉ፣ ስፖራዲክሊ ማለት ነው፣ በብዙ እንትን ባይሆን። ስለዚህ ጥቃት ውስጥ ላልቆመ አትሊስት አላስፈላጊ የሆኑ የኃይል እርምጃዎች እንዳይወስዱ መንግስት ተገቢውን ክትትል እንዲያደርግ እናሳስባለን።
በአክሱም ከተማ የተፈጸመው ከፍተኛ ያላችሁት የሰብአዊ መብት ጥሰት በአጠቃላይ በክልሉ የተሟላ ምርመራ እንዲደረግ ማሳያ ነው ነው የሚል አንድምታ አለውና
ልክ ነው። ምክንያቱ አሁን የደረሱን ያሉት መረጃዎች እንደሚያሳዩት ይሄ ሰዋዊ መብት ጥሰት አክሱም ላይ ያቆመ አይደለም። በደቡብ በኩል በዚህ በራሰላው አካባቢ ከፍተኛ የሆነ የሰዋዊ መብት ጥሰት እንደደረሰ የሚያመለክቱ መረጃዎች አሉ። ወደዛ ወደ አክሱም አካባቢ ብትሄድ ራሱ ዳሩ ሀፋሽ ማህበረ ደጎ የሚባሉ የገጠር ቦታዎች እዛም ከፍተኛ የሆነ የሰዎች ህይወት የጠፋበት ሁኔታ እንዳለ የሚያሳዩ መረጃዎች ናቸው እንግዲህ የሚደርሱ ጥቆማዎች። ስለዚህ የአክሱሙን መሰረት አድርገን በሌሎች ቦታዎችም ትግራይ ውስጥ በጦርነቱ ምክንያት የሚፈጸሙ ጥቃቶችን በደንብ አይተን በጥልቀት ለመመርመር እንዲያመችን መንግስትና የሚመለከታቸው የትግራይ ክልል አስተዳደር አካላት አስፈላጊ ትብብር እንዲያደርጉልን ነው በዚህ ሁሉ መግለጽ እንፈልገው።
አቶ አስመላሽ ዮሐንስ የኢሰማኮ የምርመራና የክትትል ከፍተኛ አማካሪ ለሰጡኝ ማብራሪያ በአድማጮቻችን ስም ከልብ አመሰግናለሁ።
አመሰግናለሁ ዮናታን ስለደወልክልኝ።
ኢሰማኮ በሪፖርቱ አነጋገርኳቸው ያላቸው የከተማው ነዋሪዎች፣ የተጎጂ ቤተሰቦችና የአይን እማኞች፣ በርካታ ሲቪሎች ልጆቻቸው፣ ሚስቶቻቸውና እናቶቻቸው ፊት ጭምር በአሰቃቂ ሁኔታ እንደተገደሉ ማስረዳታቸውን ገልጧል። ትናንት ከህዝብ ተወካዮች ምክር ቤት እንደራሴዎች ለቀረበላቸው ጥያቄ ምላሽ ሰጡት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በትግራይ ክልል በሲቪሎች ላይ ጉዳት ያደረሰ ማንኛውም አካል ይጠየቃል ማለታቸውም ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
የተባበሩት መንግስታት የምግብና እርሻ ድርጅት ከዓለም አቀፍ ምግብ ፕሮግራም ጋር በመሆን ባወጡት ሪፖርት በዓለም ዙሪያ በረሃብ ከተጠቁ 174 ሚሊዮን በላይ የሚሆኑ ህዝቦች ውስጥ አብዛኞቹ ዓለም አቀፍ አስቸኳይ እርዳታ ሳያገኙ ሊሞቱ እንደሚችሉ አስጠንቅቋል። ሊሳ ሽላይን ከጄኔቫ ያደረሰችንን ስመኝሽ የቆየ ታቀርበዋለች።
በአጣዳፊ ረሃብ በሽታ የተጠቁ በርካታ ሰዎች የሚኖሩት አደገኛ ስፍራዎች ተብለው በተለዩ 20 አካባቢዎች ነው። ከነዚህ አካባቢዎች በዋናነት የሚጠቀሱትና በመቅሰፍት ደረጃ የሚገለጹ ከፍተኛ ረሃብ ያሉባቸው ሀገሮች የመን፣ ደቡብ ሱዳንና ሰሜናዊው የናይጄሪያ ክፍል ናቸው። ጄኔቫ የሚገኘው የተባበሩት መንግስታት ድርጅት የእርሻና ምግብ ድርጅት ዳይሬክተር የሆኑት ዶሚኒክ ቡጀን እንደሚያስረዱት በፍጥነት እያደገ የሚገኘው ከፍተኛ ረሃብ ቁጥር መጨመር በርካታ ምክንያቶች አሉት። ከነዚህ ምክንያቶች በተለይ አደገኛ በሆኑ ስፍራዎች እርስ በርሳቸው የተሳሰሩና የተወሳሰቡ አንዱ ሌላኛውን የሚያጠናክሩ ናቸው ይላሉ።
These multiple drivers are first conflict
ከነዚህ በርካታ ምክንያቶች መካከል የመጀመሪያው ግጭት ወይም በጦር መሳሪያ የታገዘ ሁከት፣ የኮቪድ-19 ወረርሽኝ በኢኮኖሚ ላይ ባሳደረው ተጽዕኖ ምክንያት የብዙ ሀገራት ኢኮኖሚ ትልቅ አደጋ ላይ እየወደቀ መሄዱን እንዲሰመርበት እንፈልጋለን።
በረሃብ እጅጉን የተጠቁት ሀገራት በአብዛኛው በአፍሪካ የሚገኙ ቢሆንም ረሃቡ በተለያዩ የዓለም ክፍሎችም በፍጥነት እየጨመረ መሆኑን ሪፖርቱ ይጠቁማል። አደጋ ውስጥ ካሉት ሀገሮች መካከልም ከእስያ አፍጋኒስታን፣ ከመካከለኛው ምስራቅ ሶሪያና ሊባኖን እንዲሁም ከካሪቢያን ሀገሮች ሃይቲ ይገኙበታል። የተባበሩት መንግስታት ድርጅቶች ሪፖርት እንደሚያሳየው በአሁን ወቅት 34 ሚሊዮን የሚሆኑ ሰዎች አስቸኳይ እርዳታ የሚሻ የምግብ እጥረት አጋጥሟቸዋል። በርካቶችም ለረሃብ ለመዳረግ ጥቂት ቀርቷቸዋል። ደቡብ ሱዳንና የመን የሚገኙ በርካታ ስፍራዎች የሚኖሩ ቤተሰቦችም ችግር ውስጥ ሲሆኑ ከሞት ጋር ተፋጠዋል። ጄኔቫ የሚገኘው የዓለም ምግብ ፕሮግራም ዳይሬክተር የሆኑት አናሊዛ ኮንቴ ከረሃብ ጋር የተፋጠጡት ሰዎች ያላቸውን ንብረት አሟጠው ጨርሰዋል፣ መተዳደሪያቸውን አጥተዋል፣ የሚበሉት የላቸውም፣ ልጆቻቸውም በምግብ እጥረት በሽታ እየተሰቃዩ ነው ይላሉ።
አሁን እየተነጋገርን ባለንበት ሰዓት በርካቶች በረሃብ እየሞቱ ነው። ልንረዳው የሚገባው ነገር ከዚህ በኋላ ብዙ ችጋርና ሞት ይኖራል። ይህንን አደገኛ ሁኔታ ለመቀልበስ የሚያስችለን አጋጣሚ ሁሉ በፍጥነት እያመለጠን ነው።
እነዚህ ለረሃብ የተጋለጡት 34 ሚሊዮን ሰዎች ወደ ሞት ከማምራታቸው በፊት ግን ዓለም አቀፍ ረጂዎች $5 ቢሊዮን ለአስቸኳይ እርዳታ እንዲሰጡ የተባበሩት መንግስታት ድርጅቶቹ እየጠየቁ ነው። በሊዛ ሽሌን ለተጠናከረው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
በመሐከለኛው ኬንያ ለነብሰ ጡር ሴቶች ታዳጊ ወጣት እናቶችና ለልጆቻቸው የሚያገለግል የግል ትምህርት ቤት ተከፍቷል። ይሄ ትምህርት ቤት ለየት ባለ ሁኔታ ነብሰ ጡር እናቶቹ ሳይገለሉ ትምህርት እንዲያገኙ ያግዛል ተብሏል። የኮቪድ-19 ቫይረስ ከተቀሰቀሰና ትምህርት ቤቶች ከተዘጉ ወዲህ እስከያዝነው ወር ድረስ በኬንያ የሚያረግዙ ታዳጊ ወጣት ሴቶች ቁጥር እየጨመረ መሆኑን ተሰምቷል። የብሬንዳ ሙሊናን ዘገባ ሀብታም ስዩም እንደሚከተለው ያሰማናል።
ለዚህ ዘገባ ሲባል ስሟ የተቀየረው የ16 ዓመቷ ጃክሊን በነሐሴ ወር ካረገዘች በኋላ እንደ አብዛኛው ወጣት እናቶች ትምህርቷን ለማቋረጥ ተቃርባ ነበረ። ሴሪን ሄቨን የተሰኘውን ትምህርት ቤት እስክታገኝ ድረስ የተረጋጋ ገነት ብለን ልንተረጉመው የምንችለው ሴሪን ሄቨን ትምህርት ቤት የኬንያ የመጀመሪያው የነፍሰ ጡር ታዳጊ ወጣቶች እናቶችና ሕፃናት ትምህርት ቤት ነው። በዚህ ወር መጀመሪያ ላይ የተከፈተም ነው።
ተመሳሳይ ሁኔታ ውስጥ ካሉ ሰዎች ጋር መማር አይከብድም። ሁላችንም በተመሳሳይ ፈተና ውስጥ ስላለን በትምህርት ላይ ብቻ ማተኮር ችለናል። ልጅ ጠባቂ ዘንድ ልጄን መተው በመቻሌ በልጄ ደህንነት እርግጠኛ ነኝ። ከቆይታ በኋላ ከልጃችን ጋር እንድንሆን ይፈቀድልናል።
በትምህርት ቤት ውስጥ ያሉ ተማሪዎች ለእርግዝና የተዳረጉት ባለፈው ዓመት በኮቪድ-19 ምክንያት የእንቅስቃሴ ገደብ ከተጣለ ወዲህ ነው። የወጣት ሴቶች እርግዝና በ40 በመቶ ጨምረዋል። በማዕከላዊ ኒሬ በሚገኘው ትምህርት ቤት ብቻ የነፍሰ ጡር ታዳጊ እናቶች ቁጥር ያሳየው ጭማሪ አስደንጋጭ እንደሆነ ባለስልጣናት ይናገራሉ። ፖል ንዱንጉ የስርዓተ ጾታ ሕፃናትና ማህበራዊ እድገት ሚኒስትር ናቸው።
በ2019 እናወራ የነበረው ስለ አንድ ሁለት ጉዳዮች ነበር። በ2020 ዓመተ ምህረት ግን እያወራን የምንገኘው በመቶዎች ስለሚቆጠሩ ጉዳዮች ነው። የዚህም ምክንያት እናውቃለን።
የኬንያ ባለስልጣናት ተማሪዎች በትምህርታቸው ላይ አለመገኘታቸውን በሰበብነት ይጠቅሳሉ። ከባለፈው ዓመት መጋቢት ወር ወዲህ ትምህርት ቤቶች ዳግም እንዲከፈቱ የተፈቀደው ገና በዚህ ወር ነበረ። የትምህርት ቤቱ መስራችና ኃላፊ ሌዝ ሙሩኪ ዓላማቸው ታዳጊ ወጣት ሴቶች ከመገለል ተላቀው ትምህርት እንዲያገኙ ማረጋገጥ ነው።
ይህ ትምህርት ቤት ማህበረሰቡ ለብዙ ጊዜ የዘነጋውን ክፍተት እየደፈነ ነው። ፍላጎቶችን እያሟላ ይገኛል። አንዲት ሴት ልጅ ስታረግዝ ሁሉም ሰው ጣቱን ይጠቁምባታል።
ሩት ኪሪሚ ከተማሪዎች መካከል የአንደኛዋ ሞግዚት ናቸው። ትምህርት ቤቱ ወጣት እናቶችን በራስ መተማመን እየጠገነ እንደሆነ ይናገራሉ።
እነዚህን ሴቶች እያነሷቸው አቅም አላችሁ፣ ጥሩ ናችሁ፣ እንዲህ ያለ ነገር ይፈጠራል፣ ሁለተኛ እድል እንሰጣችኋለን እያሏቸው ነው።
ከኮቪድ-19 በፊትም ኬንያ የወጣት ታዳጊ ሴቶችን እርግዝና ለመቀነስ እየታገለች ነበረ። በሕፃናት አድን ድርጅት የ2019 ዓለም አቀፍ ልጅነት ዘገባ መሠረት ከታንዛኒያና ዩጋንዳ በመቀጠል ከፍተኛ የታዳጊ ወጣት ሴቶች እርግዝና የተመዘገበባት ምስራቅ አፍሪካዊት ሀገር ኬንያ ናት።
አድማጮቻችን፣ የዛሬ ጋቢና ቪኦኤ መሰናዶ እዚህ ላይ ተጠናቋል። በዝግጅቶቻችን ላይ የሚኖራችሁን አስተያየቶች በፌስቡክ ገጻችን ቪኦኤ አማሪክ ላይ ለጋቢና ቪኦኤ በማለት አድርሱን። ጋቢና ቪኦኤ @vioanews.com የኢሜል አድራሻችንም ተጠቀሙ። 2022076379 የዋትሳፕ መስመር ላይ የድምፅ ወይም የጽሁፍ መልእክት ልታደርሱ ትችላላችሁ። እስካሁን አብራችሁን ስለቆያችሁ እያመሰገንን የምንሰናበታችሁ ሄደን ገረመው መርሃ ግብሩን በመምራት ሰለሞን አባተ አርቶቱ ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ ባለሙያዎች ጋር በመሆን ነው። በነገው ምሽት እንገናኝ። ደህና ደሩ።